የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም በእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬ ምሽት ከሚደመጡት መሰናዶቻችን መካከል
በጣም ቀላል በሆነ ሐሳብ ፈላጊውና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሐሳብ የተነሳ ነው።
አለማ አብርሃም የሰማችሁት ጉዳይ ኦን የተሰኘውን ሰራተኛና ሰሪን የሚያገናኝ መተግበሪያን ያዘጋጀ ተቋም ኃላፊ ነው። ስለ አገልግሎቱ በምሽቱ ሰፋ አድርጎ ያጫውተናል።
ኡሰታኒ ኮቪድን ቀመሜ ውስታለከኝት ያለም ይባብሪድ ግደም ይተወር በገይራ
በኮቪድ-19 ተይዘው በሆስፒታላችን የህክምና ክትትል ያደረጉ ሰዎች ቁጥር የዛሬውን አንድ በኮሮና ቫይረስ የተጠቃ ሰው ጨምሮ 428 ይደርሳል ማለት ነው።
አሁን ደግሞ የሰማናቸው ዶክተር አምሳሉ ተከለ ናቸው። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ባልደረባም ናቸው። በምዕራብ ወለጋ ከተሞች ገዳይነቱ እየተባባሰ ስለመጣው የኮቪድ-19 ቫይረስ ቆየት ብለው ሐሳባቸውን ያካፍሉናል። ተጨማሪ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ዝዩም እመራለሁ። ኤልያስ አስማረ የድምጽ ቅንብሩን ያከናውናል። ከሁሉም በፊት ግን ኤደን ገረመው አጫጭር የዓለም ዜናዎችን ታስተማናለች።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ኢሰመድ በኢትዮጵያ የምርጫ ታሪክ ውስጥ ሲፈጸሙ የነበሩ የሰብአዊ መብት ጥሰቶች በስድስተኛው ሀገራዊና ክልላዊ ምርጫ ላይ እንዳይፈጸም ካልተቻለም መጠኑ እንዲቀንስ እየሰራ መሆኑን አስታወቀ። በምርጫው ወቅት ከአካል ጉዳት እስከ ህይወት መጥፋት የሚደርሱ ጥሰቶች ሊፈጸሙ እንደሚችሉ የሚገምተው ህብረቱ እነዚህንና ሌሎች መሰል ሰብአዊ ጥሰቶችን ለማስቀረት ያስችለኛል ያለውን ሰብአዊ መብትና ምርጫ በሚል የተለያዩ ሲቪክ ማህበራትን ስልጠና እየሰጠ መሆኑን የህብረቱ ዳይሬክተር መስዑድ ገበየ ተናግረዋል። በሐዋሳ ከተማ እየተካሄደ ባለው ስልጠና የተሳተፉ የደቡብና በሲዳማ ክልል የሚገኙ የሲቪክ ማህበራት ተወካዮች ዜጎች መብቶቻቸውና ግዴታቸውን አውቀው በምርጫው እንዲሳተፉና የሚደርስባቸውን የመብት ጥሰት ለመከላከል ሚናቸውን እንደሚወጡ ዘገባውን ያደረሰን ዮናታን ዘብዴስ ነው። በአማራ ክልል በኮቪድ-19 የሚያዘው ሰው ቁጥር በአስደንጋጭ ሁኔታ መጨመሩ እንዳሳሰበው የክልሉ ጤና ቢሮ አስታወቀ። የክልሉ ጤና ቢሮ ኃላፊ ዶክተር መልካሙ አብቴ ዛሬ በሰጡት ጋዜጣዊ መግለጫ በክልሉ በኮሮና ቫይረስ ምክንያት ወደ ጽኑ ህሙማን የሚገቡና የሚሞቱ ሰዎች ቁጥር በእጅጉ መጨመሩንና አሳሳቢ ደረጃ ላይ መድረሱን ተናግረዋል። የጤና ቢሮ በቫይረሱ የሚያዘው ሰው ቁጥር ብቻ ሳይሆን ወደ ጽኑ ህሙማን ክፍል የሚገባውና የሚሞተው ሰው ቁጥር መጨመሩ ፈተና እየሆነበት መምጣቱንም አክሎ አስታውቋል። ህብረተሰቡ ራሱን ከኮሮና ቫይረስ እንዲጠብቅም ጥሪ አቅርበዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። የዩናይትድ ስቴትስ የዋይት ሀውስ የብሔራዊ ጸጥታ አማካሪ ጄክ ሰሊቨን የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከትላንት በስቲያ ረቡዕ በስልክ ተነጋግረዋል። የብሔራዊ ጸጥታ ምክር ቤቱ ቃል አቀባይ ኤሚሊ ሆርን ትላንት በሰጡት መግለጫ እንዳስታወቁት የፕሬዝዳንቱ የብሔራዊ ጸጥታ አማካሪ ጄክ ሰሊቨን በኢትዮጵያ ትግራይ ክልል የቀጠሉት የሰብአዊ ሁኔታዎችና የሰብአዊ መብት ጥሰት ቀውሶች የባይደንን አስተዳደር አብዝተው እያሳሰቡ መሆኑን ለምክትል ጠቅላይ ሚኒስትር ደመቀ መኮንን ገልጸውላቸዋል። ቀውሶቹን ለመፍታት፣ ለክልሉ ህዝብ የሰብአዊ ረድኤት ተደራሽነቱን ለማስፋፋት፣ ግጭቶቹን ለማስቆም፣ የባዕዳን ወታደሮችን ማውጣት እንዲሁም በተፈጸሙ የጭካ አድራጎቶችና የሰብአዊ መብት ጥሰት ተግባራት ላይ ነጻ ምርመራ ማካሄድን ጨምሮ ወሳኝ እርምጃዎች መወሰድ እንዳለባቸው የተነጋገሩ መሆኑንም መግለጫው አያይዞ አስረድቷል። የዋይት ሀውስ የብሔራዊ ጸጥታ አማካሪውና የኢትዮጵያ ምክትል ጠቅላይ ሚኒስትር በተጨማሪም ከታላቁ የኢትዮጵያ ህዳሴ ግድብና ከአልፋሻ ድንበር ጋር በተያያዘ ያሉትን ጭቅጭቆች በሰላማዊ መንገድ ለመፍታት የአካባቢው ሀገራቶች በአፍሪካ ህብረት ድጋፍ ንግግራቸውን የመቀጠላቸውን አስፈላጊነት ተወያይተውበታል። ዩናይትድ ስቴትስ ከኢትዮጵያ ጋር ረጅም ጊዜ ያስቆጠረ የሁለትዮሽ አጋርነትና ወዳጅነት ያላት እንደመሆኗ ቀውሶቹን በመፍታት ረገድ ኢትዮጵያን ለመርዳት ዝግጁ መሆኗን የዩናይትድ ስቴትሱ የብሔራዊ ጸጥታ አማካሪ ጄክ ሰሊቨን ለምክትል ጠቅላይ ሚኒስትር ደመቀ መኮንን አጽንኦት ሰጥተው እንደገለጹላቸው መግለጫው ጨምሮ አመላክቷል። በዓለም አቀፍ የኮቪድ-19 ዜናዎች ህንድ በዛሬው ዕለት ከምንጊዜውም ከፍተኛ የሆነውን የኮሮና ቫይረስ ተያዦች ቁጥር እንደመዘገበች አስታወቀች። ባለፈው የ24 ሰዓት ጊዜ ውስጥ ብቻ 131,968 ሰዎች በቫይረሱ መያዛቸውን የጤና ሚኒስቴሩ አስታውቀዋል። በአውሮፓ ደግሞ በኮቪድ-19 ምክንያት ጽኑ ህሙማን ህክምና ክፍል ውስጥ ያሉት ሰዎች ቁጥር ቁጥር ወደ 4500 መጠጋቱን የገለጹት የጀርመን የጤና ሚኒስቴር ሲሆኑ በዚሁ ከቀጠለ ከሀገራችን የጤና ጥበቃ መዋቅር አቅም በላይ ይሆናል ብለን እንሰጋለን ብለዋል። አድማጮች ለአርብ ምሽት ያስኩላችሁ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶ ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። ከመደበኞቹ የማህበራዊ መገናኛ አውታሮቻችን በተጨማሪ በዋትስአፕ 202-227-6379 ላይ አስተያየታችሁን ተውልን። አሁን ወደ ቀዳሚው ዘገባ እናምራ። ጉዳይ ኦን ከስድስት ወራት በፊት ስራ ጀመረ። ስራ ፈላጊና ቀጣሪዎችን የሚያገናኝ አውታር ነው። በሺዎች የሚቆጠሩ ኢትዮጵያውያን በስልካቸው ላይ በመጫን እየተጠቀሙበት እንደሆነ ፈጣሪዎቹ ይናገራሉ። ከጉልበት ስራ ጀምሮ ያሉ ስራዎችን ለሚፈልጉ እንጀራ አሳሾች መልካም አማራጭ እንደሚሆን ተስፋ የተጣለበትን መተግበሪያ ያዘጋጀውን ተቋም የሚመራው ዓለም አብርሃ ነው። አመሻሹን ደውዬ ተጨማሪ መረጃዎችን ለማግኘት ሞክሬያለሁ።
ስሜ ዓለም አብርሃ ይባላል። የጉዳይ ኦንላይን ኤልኤልሲ ኩባንያ መስራችና ዋና ስራ አስኪያጅ ነኝ። የምገኘው በዚሁ በሰሜን አሜሪካ በቨርጂኒያ ነው።
ጉዳይ የተሰኘውን አገልግሎት ወይንም መተግበሪያ ለመጀመር ምክንያት የሆኗቸው ጉዳዮች ምንድን ናቸው?
እንግዲህ ጉዳይ እንደ መነሻ ሀሳብ የሆነው ኢትዮጵያ በመመላለስበት ወቅት ከማያቸው ነገሮች ተነስቼ ነው እና አንዳንድ ነገሮች ለዕለት ለዕለት ኑሮ የሚያስፈልጉ ነገሮች ሲፈለጉ ኢትዮጵያ ውስጥ አብዛኛው ነገር ቢኖርም ቶሎ መረጃውን ማግኘት የምትፈልገውን ነገር ቶሎ በቅልጥፍና መፈጸም የሚለው ነገር አስቸጋሪ እንደሆነ አይቻለሁኝና ቤተሰቦቼም አካባቢ የሆነ ነገር ሲፈልጉ መረጃ ሲፈልጉ ወር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል። የቤት ሰራተኛ ውጣ ውረዶች አላቸው። ሰራተራውም ቢኖርም ማገናኛው ድልድይ ብዙ የተሰራ አይደለም እና እዛች ጋር በጣም ቀላል በሆነ ሀሳብ ፈላጊውና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሀሳብ የተነሳ ነው።
የሰራችሁት መተግበሪያ ምን አይነት የህብረተሰብ ክፍሎች ላይ በዋነኝነት ያተኩራል? በምን መልኩስ ነው የስራ ግንኙነትን የሚያቀላጥፈው?
መተግበሪያው ስሙ ጉዳይ ኦን ነው። ፌሊንጉ GOODAYON ነው እና መተግበሪያው እንግዲህ አካታች የሆነ ለማድረግ ሞክረናል። ይህም ማለት በጣም ዝቅተኛ ከሚባለው ስራ ጀምሮ ለምሳሌ የቀን ስራ፣ ኮንስትራክሽን፣ የጉልበት ስራ ከሚሰሩት ጀምሮ እንደው በተወሰነ መልኩ ከፊል ፕሮፌሽናል የሆኑ ስራዎች ድረስ ለምሳሌ የሂሳብ ባለሙያ ሊሆን ይችላል፣ ጉዳይ አስፈጻሚ፣ ትርጉም ስራ ሊሆን ይችላል። እስከዚህ ድረስ ያሉትን እነዚህ ቋሚ ያልሆኑ ስራዎች ግን በተደጋጋሚነት በቀጣይነት ቢገኙ ስራዎቹ እንደው የኑሮን ሁኔታ ለመደገፍ የሚችሉ አይነት ለማሳል የተዘጋጀ መተግበሪያ ነው። ስለዚህ በአንዱ ገጽታው እነዚህን ሰራተኞች ስራ የሚፈልጉ ገቢ የሚፈልጉ የስራ ገበታቸውን ማስፋት የሚፈልጉ ሰዎችን አካታች ያደርጋል። በሌላ ገጽታው ደግሞ እንደ መደበኛ ተጠቃሚ ሆኖ ሰው ሲመጣ መተግበሪያውን ከፍቶ በሚፈልገው የስራ ዘርፍ ወይም ሞያ ከቤት ሰራተኛ፣ ቴክኒሽያን፣ መካኒክ ሊሆን ይችላል የፈለገውን ቀጥታ የሙያ ዘርፍ ውስጥ በመግባት በአቅራቢያው ያለ በቅርብ ርቀት ላይ የሚገኙ ሰራተኞችን እንዲያገኙ ያስችላል እና ቀጥታ ሰው የሚፈልገውን የመረጠውን ባለሙያ ደውሎ ማነጋገር፣ ወደ ስራው መሄድ፣ መደራደር ይችላል ማለት ነው። እንግዲህ አንደኛው ነገር በቅርብ ርቀት ያሉ ሰዎችን ማገናኘት ማስቻሉ ስለሆነ በተለይ በከተሞች አካባቢ በተለይ አዲስ አበባ ያለውን የትራንስፖርት መጨናነቅ ሰዎች ስራ ለመፈለግ ብለው እንኳን ወጥቶ የሚንከራተቱትን በጣም ይቀንሳል። የሰዎችን ኑሮ በሁለቱም በኩል በአሰሪውም በሰራተኛውም በኩል ያሉትን ነገሮች፣ ፈተናዎች እንደው ማቃለል ይችላል የሚል ጥቅም ነው ያለው እና ከጀመርን እንግዲህ አሁን 6 ወር ሆነን አዲስ አበባ ውስጥ ነው መጀመሪያ ያስጀመርነው። አዲስ አበባ ላይ ትኩረት አድርገን ያው አዲስ አበባ ብዙ ፖፑሌሽን ምንድን ነው የህዝብ ብዛት የሚገኝበት ከተማ እንደመሆኑ ትልቅ ከተማ እንደመሆኑ መጠን እና አሁን ላይ ከ15,000 በላይ ጠቅላላ ተጠቃሚዎች ደርሰናል። ከ5,000 በላይ የሚሆኑት አገልግሎት ሰጪዎች ወይም እነዚህ ሰራተኞች በስራ ባለሙያ ዘርፍ ላይ ተመዘገቡት ናቸው።
አለም እንግዲህ አንተም እንደምታውቀው ሁሉም ባይባሉም ጥቂት የማይባሉ በተለይ በቀን ስራ ውስጥ የተሰማሩ ሰዎች ከቴክኖሎጂ ጋር ያላቸው ቁርኝትም ብዛም ነው ይባላል። ይህም መተግበሪያ በቀላሉ ተረድተው እንዲጠቀሙበት በማድረግ ረገድ ምን ያክል ጥራችኋል? ለነሱ ለማቅለል ቶሎ የሚረዱትና ቶሎ የሚግባቡት እንዲሆን ምን ያህል ሰርታችኋል?
በጣም ጥሩ ጥያቄ ነው የጠየቀኝ። ይሄ እንግዲህ መጀመሪያ ስንጀምር ያጋጠመን ተግዳሮት ነበረ። አንደኛ ስማርትፎን ራሱ በጣም በብዛት ተጠቃሚው ብዛት ያን ያህል አይደለም ኢትዮጵያ ውስጥ። ከዛ ቀጥሎ ደግሞ የዲጂታል ሊትሬሲ ወይም እንደዚህ አፕሊኬሽን የመጠቀም ወቀቱ ወይም ቅርበቱ እንደጠበቅነው አይደለም የሆነው። ስለዚህ ምንድነው ያደረግነው? አንደኛ አሁን መተግበሪያ መጫን የማይችል ስልክ ያላቸውን ሰዎች፣ ስማርትፎን የሌላቸውን ሰዎች ሁሉ አንተውም አካታች ነው። የራሳችን ባለሙያዎች አሉ በየመንገዱ እየሄዱ በየቦታው በየማሰልጠኛ ተቋማቱ እየዞሩ እነዚህ ስራ የሚፈልጉ ሰዎችን ኦንቦርድ የሚያደርጉበት ወይም የሚያስገቡበት መንገድ አለን መተግበሪያው ባይኖራቸውም ሰራተኞቹ። ከዛ ተጨማሪ ደግሞ በየጊዜው አጣጭር የሆኑ እንደ ስልጠና አይነት ነገር እያዘጋጀን ድጋፍ እናረጋለን። አጠቃቀሙ ቀላል እንዲሆን ለመርዳት ለማስረዳት እንሞክራለን። ከዚህ ተጨማሪ ደግሞ ባለፈው 6 ወር ውስጥ ቢያንስ ወደ 6 ወደ 7 ጊዜ መተግበሪያውን አሻሽለናል አበልጽገናል። ይሄም የሆነው ከተጠቃሚዎቹ በሚደርሱን አስተያየቶች እና ጥቆማዎች ማሻሻያዎች እያደረግን አሁን ለማቃለል የተቻለውን ያህል እያደረግን ነው። በተረፈ ያው መተግበሪያውን ባይጭኑም ስራ የሚፈልጉ ሰዎች ባሉበት አካባቢ ማፕ ላይ ዲጂታል ፕሬዘንሱን እንዲያገኙና የስራ አድሎችን እንዲያገኙ እገዛ እያደረግን ያለ ነው። በቅርቡ ደግሞ የኮል ሴንተር አገልግሎት ለመጀመር ማስፋፊያ እያደረግን ነው። ምክንያቱም ካለን መረጃ ኢትዮጵያ ውስጥ ካለው መረጃ የአፕሊኬሽን ወይም የመተግበሪያ አጠቃቀሙ ባህሉ እያደገ ነው እየተሻሻለ ነው። ነገር ግን የሚፈልገው ያህል ስላልደረሰ እዛ ቦታ እስክንደርስ ድረስ ደግሞ ሰው የሚመቸው ወደ ኮል ሴንተር በመደወል ልክ የታክሲ አገልግሎት እንደሚጠሩት ልክ እንደዛ አይነት አገልግሎትም እየጀመርን እየተዘጋጀን ያለ ነው። እዛ ላይ
የሚጠቀሙበት ሰዎች በተለይ ደግሞ ስራ ፈላጊዎች ይህንን አገልግሎት ለማግኘት የሚጠበቅባቸው ክፍያ አለ ወይ?
አሁን ላይ ምንም አይነት አገልግሎት ክፍያ አንጠይቅም። አገልግሎት ሰጪዎችም አገልግሎት ተጠቃሚዎችም በነፃ መተግበሪያውን ከጉግል ፕሌይ ስቶር ለአንድሮይድ ስልክ ወይም ከአፕል አፕ ስቶር ለአይፎን ስልኮች በማውረድ በመጫን መጠቀም ይችላሉ። ብቸኛው የምንጠይቀው ነገር ምንድን ነው? አገልግሎት ሰጪዎችን ሲመዘገቡ ትክክለኛ መረጃችሁን ስጡን እንላለን። ትክክለኛ የፎቶ መልካቸውን የሚያሳይ የፕሮፋይል ፎቶ እንዲያስገቡ፣ መታወቂያቸውን እንዲያስገቡ ማስገቢያ ቦታ አለ ሲመዘገቡ እንዲያስገቡ እናደርጋለን። ይህንም እናደርግበት ምክንያት ትክክለኛ መረጃ ያስገቡ ስራ ፈላጊዎች ወይም ሰራተኞች ከሆኑ ቨሪፋይድ የሚል አርማ እንሰጣለን። የተረጋገጠ በጉዳይ የተረጋገጠ የሚል አርማ እንሰጣቸዋለን። ያ አርማ ጥቅሙ ምንድነው? ሰዎች ፈላጊዎች ሰራተኛ ፈላጊዎች መተው መተግበሪያው ላይ ሲፈልጉ ቅድሚያ ይሰጣቸዋል። ውጤቱ ላይ ፈልገው ሲያገኙ ውጤቱ ላይ በቅድሚያ ከላይ እንዲወጡ ይደረጋል። አርማውም አለ። ያ ለተጠቃሚዎቹ ትንሽ እምነትን ይሰጣል። ያው ሙሉ ለሙሉ እምነትን መፍጠር ባይቻልም ባለው አቅም ትክክለኛ መረጃ መግባቱን በማረጋገጥ እንግዲህ ጥሩ የሆነ እንትን ለመፍጠር እየሞከርን ነው። ከዚህ ተጨማሪ ደግሞ ወደፊት ተጨማሪ መሻሻያዎችን በማድረግ አሁን ለምሳሌ ሰራተኞች ያላቸውን የትምህርት ማስረጃዎች፣ ሰርቲፊኬቶች እነዚህን ማረጋገጫዎች በማስገባት ደግሞ የተሻለ እይታ እንዲያገኙ የተሻለ የስራ እድል እንዲያገኙ ማስፋፊያዎችም እየሰራን ያለ ነው።
በጣም አመሰግናለሁ። በድጋሚ አለም አብርሃ ጉዳይ ኦን ስለተሰኘው ሰራተኛና አሰሪዎች ስለሚያገናኘው አገልግሎት ወይንም አውታር ስላብራራህልን በአድማጮችም በእጅጉ አመሰግናለሁ። መልካም እድል ግጠማችሁ። መልካም ምሽት ይሁንልህ።
እግዚአብሔር ይስጥልን። በጣም አመሰግናለሁ። መልካም ቀን።
ኢትዮጵያ ውስጥ በየቀኑ በርካታ ሰዎችን እየቀጠፈ የሚገኘው የኮቪድ-19 ቫይረስ ጫናውን እያሳየ ከሚገኝባቸው ስፍራዎች አንዱ ምዕራብ ኦሮሚያ ነው። ከዘጋቢያችን ናኮር መልካ እንደሰማነው በዞኑ ውስጥ በሚገኙ አንዳንድ ከተሞች በቫይረሱ የሚሞቱ ሰዎች ቁጥር እለት ከእለት እየጨመረ ነው።
በጉደር የመጀመሪያ ሆስፒታል የኮቪድ-19 ሕክምና ማዕከል ውስጥ የኮቪድ ሕክምና ክትትል ላይ የሚገኙና ስማቸው እንዳይጠቀስ የጠየቁ የአሜሪካ ድምጽ ያነጋገራቸው ታማሚ እየተደረገላቸው ስላለ ሕክምና ገልጸው በኮሮና ቫይረስ እንዴት ሊያዙ እንደቻሉ እንዲያስረድተዋል።
ወደ ሆስፒታል የመጣሁበት 15 ቀኔ ነው። እኔ በእውነቱ ከሆነ የጉደሬዎችን ሐኪሞችን ከዶክተራቸው ከነርሶቻቸው ከጽዳት ሰራተኞቻቸው ከማንኛቸውም እንዳየሁኝ የሚመሰገኑ ናቸው። ለበሽተኛ የሚያደርጉት እንክብካቤ ሌት ከቀን ማታ ሳይሉ እንቅልፍ ሳይሉ እያጠናገዱና እያዳኑ ነው ከእግዚአብሔር ጋር።
ኮቪድ-19 በምን አይነት አጋጣሚ ኖርሶ ሊይዜ ቻለው?
እንደ አጋጣሚ የባለቤቱ ወንድም ነበር። አጋጣሚ ኩላሊት ነርቭ ምናምን ነበረበት። አሁን ለዛ ህክምና ወደ ሃምቦስ ተወስዷል። በሚወስድበት ጊዜ ሃምቦስታል ወደ ቅዱስ ጳውሎስ ላከው። ቅዱስ ጳውሎስ በድንገተኛ ክፍል ደረጃ ቆይቶ ከጊዜ በኋላ ተገኘበት። እዛ አረፈ። እኔ ዝም ቀብሬ ከሶስት ሳምንቴ ያዘኝ።
ለሌሎች ይጠቅማል ባሉት መልእክታቸውም ታሞ ከመማቀቅ አስቀድሞ መጠንቀቅ ሲሉ ከርሳቸው ስህተት ሌሎች እንዲማሩ አሳስበዋል።
በእርግጥ በፊት አልገባኝም ነበር። ይነገር ነበር በመንግስት በኩል ጤና ጥበቃ ሚኒስቴር በኩል ይተላለፍ ነበር። እከታተል ነበር ሬዲዮ። ያንተ ምንም አልመሰለኝም። ወደ አዲስ አበባ ስንመጣ መራራቅ የለም፣ ማስክ ማድረግ የለም፣ በሽታ እንዳሙሸት ነው፣ የአፍ ወሬ ነው ይባል ነበር። እኔ ግን እውነት አለው አልኩኝ። ከተያዝኩኝና ከተቸገርኩኝ ወዲህ ነው። ከቤተሰቤ ከተለየሁኝ ወዲህ ነው። አሁንም ማለት የፈለግኩኝ ህብረተሰቡ ስለዚህ ስለ በሽታ መከላከል ሌት ተቀን በየቤተክርስቲያኑ፣ በየእምነቱ፣ በየመስሪያ ቤቱ ያንን ስርዓቱ በማክበር ተመርምሮ ህክምና ካልዳነ በስተቀር ለወደፊቱ ህጋዊ እርምጃም እየተወሰደ የሚጥሱትን እንደዛ ብደረግ ነው ማቆም የሚቻለው እንጂ በአሁኑ ሰዓት ይህ ከበሽታው እንፋለሁ እኔ ከምሽታ እድናለሁ እኔ ከምሽታ ምሸት ነው ሁሉ ሰዎች ስለሚበዙ ውጤቱ ዋጋ አልባ ስለሚሆን ለወደፊቱ ክትትሉ በፊቱ ይልቅ ብደረግ ይቻላል እላለሁ። እንዲሁ ሆስፒታል ገብቶ ራስን ከመጠበቅ ውጭ ሆኖ መጠበቁ ይሻላል።
የጉደር መጀመሪያ ደረጃ ሆስፒታል ህክምና ክፍል ኃላፊና የማዕከሉ የኮቪድ-19 ህክምና አስተባባሪ ዶክተር ናሆም ተሾመ በሰጡት አስተያየት ባለፈው ሳምንት በኮቪድ-19 ሳቢያ የሁለት ሰዎች ህይወት ማለፉን አመልክተው ያላቸው ሁለት አጋዥ የመተንፈሻ መሳሪያዎች ብቻ መሆኑንና ሁለቱም በኮቪድ-19 ህመምተኞች መያዛቸውን ገልጠዋል። እስከ ቀኑ 9 ሰዓት ድረስ ባለው ጊዜ 6 ለኮሮና ቫይረስ የተጋለጡ ሰዎች ጉደር ሆስፒታል መግባታቸውን አስታውቋል።
እስካሁን ሰዓት እንግዲህ 6 ታማሚዎች እኛ ጋር ደርሷል። ያው ይህ ቁጥር ይቀጥላል። እስከ ማታም ሊመጡ ይችላሉ፣ በኋላም ሊመጡ ይችላሉ። ይህ ማለት እስካሁን ድረስ እንግዲህ እኛ 326 ታማሚዎችን ተቀብለን ህክምና እየሰጠን ነው የምንገኘው። አሁን ወደ 17 ኬዝ ነው እኛ ጋር ህክምና ላይ ያሉ ማለት ነው። ባለፈው ሳምንት ውስጥ ከሁለት ቀን በፊት ማለት ነው 2 ሰው በህይወት አልፏል ማለት ነው እኛ ጋር። ያው ይህ ማለት በየጊዜው ሞትም ሆነ ኬዝ እየጨመረ ነው የሚሄደው። የታማሚ ቁጥር እየበዛ እየጨመረ ነው የሚሄደው። በጽኑ ህሙማን ክፍል የሚገኙ አሁን 2 ኬዞች ጽኑ ህሙማን ውስጥ ነው ያሉ። ግን ክሪቲካሊ ታመሙ ወደ 10 የሚሆኑ ፔሽንቶች ናቸው።
ከግንቦት 8 2012 ዓ.ም አንስቶ እስካሁን ባለው ጊዜ ለ326 የኮቪድ-19 ህመምተኞች ሆስፒታላቸው በህክምና መርዳቱን የገለጹት ዶክተር ናሆም ከነዚህ መካከል የ17ቱ ህይወት ማለፉን አስረድተዋል። ስለ ጽኑ ህሙማን ክትትልና በህብረተሰቡ ዘንድ ስለሚስተዋለው መዘናጋትም ዶክተር ናሆም ተከታዩን አስተያየት ሰጥተዋል።
ሰው ቢመረምርና ሁሉ እድሉን አግኝቶ ምርመራውን ቢያካሂድ በኮቪድ የሚሞቱ ሰዎች ቁጥር እኛ ከምናውቀው በላይ ሊሆን ይችላል ብዬ ነው የምገምተው። ስለዚያም የህብረተሰባችን ጥንቃቄ በጣም አነስተኛ መሆኑን ነው የሚያሳየው እና ጥንቃቄ ማድረግ ግዴታ የሚሆንበት ደረጃ ላይ ደርሰናል ማለት ይቻላል።
ዶክተር ናሆም፣ አሁን እናንተ የኮቪድ-19 እያከማችሁ የምትገኙ ሐኪሞች ምን አይነት ህይወትን ነው እያሳለፋችሁ ያላችሁት? በጽኑ ህሙማን ክትትል ውስጥም ሆነው በአጋዥ መተንፈሻ መሳሪያ እየተነፈሱ የሚገኙ ሰዎችስ ምን አይነት ህይወት ነው የሚያሳልፉት በዛ መተንፈሻ ስር ማለት ነው?
እና አሁን በሆስፒታላችን ደረጃ 2 መተንፈሻ መሳሪያ ብቻ ነው ያለን። ያ ማለት በጣም ትንሽ ሰዎች ከሚፈልጉት በታች መሆኑን ነው የሚያሳየው። ክሪቲካል ፔሽንቶች በየጊዜው እየጨመሩ እየበዙ ነው። የባለሙያዎቻችን ኤፈርት በጣም በከባድ ሁኔታ ውስጥ እንዳለን ነው የሚያሳየው። 24 ሰዓት ሙሉ ባለሙያዎቻችን እዚህ ሰርቭ እያደረጉ ነው የሚገኙ። በዛ ላይ ለብሰን ለጥንቃቄ ለብሰን የምንገባ ፒፒ የሚባለው ልብስ ማለት ነው በጣም ይሞቃል። ከሙቀቱ የተነሳ ሰው ሁሉ እስኪልበው በጣም በአስቸጋሪ ሁኔታ ነው ባለሙያዎቻችን ይህንን ታማሚዎች ሰርቭ እያደረጉ የሚገኙት ማለት ነው። የታማሚ መጨመር እኛ ላይም ባለሙያዎቻችን ላይም ሎድ እየጨመረ በየጊዜው እየጨመረ መሄዱን ነው የሚያሳየው። እና መካኒካል ቬንትሬተር የምንለው ሳምባችንን ተክቶ መተንፈሻ ሲስተማችንን በሳምባ ቦታ ተክቶ የመተንፈሻ ስራ የሚሰራ ማለት ነው ማሽኑ። ስለዚህ ማሽኑ አሁን አየር ማስገባትና ማስወጣት የማይችሉ ታማሚዎቻችን የእሱን የሳምባውን ስራ ተክቶ የሚሰራ ማሽን ማለት ይቻላል። ስለዚህ አሁን ኮቪድ እንደምታወቀው የመተንፈሻ አካልን ነው የሚጎዳ በብዛት። ሰዎች መተንፈስ ሲያቅታቸው ወደ ማሽኑ ግዴታ መሄድ አለብን ማለት ነው። ይህ ማሽን ደግሞ እጥረት አለ። በጣም ውድ እቃ ነው። በሀገሪቱ ደረጃ በጣም ውስን ቦታ ብቻ ነው የሚገኘው። ስለዚህ የተሰባችን አሁን ጥንቃቄ ካላደረግን በስተቀር ወደዛ የሚሄዱ ፔሸንቶች በብዛት ስለሌሉ ሊጎዱብን ይችላሉ ማለት ነው።
በሌላ በኩል በወለጋ ዩኒቨርሲቲ ሪፈራል ሆስፒታል ውስጥ ባለፈው ሳምንት አንድ የጤና ባለሙያን ጨምሮ የሁለት ሰዎች ህይወት በወረርሽኙ ሳቢያ ማለፉን የሆስፒታሉ ህክምና ክፍል ኃላፊ ዶክተር አምሳሉ ታከለ ተናግረዋል። በኮቪድ-19 ተይዘው በሆስፒታላችን የህክምና ክትትል ያደረጉ ሰዎች ቁጥር የዛሬውን አንድ በኮሮና ቫይረስ የተጠቃ ሰው ጨምሮ 428 ይደርሳል ማለት ነው። 395ቱ ተሽሏቸው ወጥተዋል። 25 የሚሆኑት ደግሞ ህይወታቸው አልፏል። ህይወታቸው ካለፈ መካከል አንዱ የኛው የፋርማሲ ባለሙያ ነው። ሌላኛው ዶክተር ሂርጳ የሚባሉ ግለሰብ ደግሞ በወለጋ ዩኒቨርሲቲ በከፍተኛ ኃላፊነት ሲሰሩ ቆይተው ወደ አምቦ የተዘዋወሩ ናቸው። በአሁኑ ሰዓት 10 ሰዎች በሆስፒታላችን የህክምና ክትትል እያደረጉ ነው። 15 ሰዎች ደግሞ ተጠርጥረው ተለይተዋል። ከነዚህ መካከል የህክምና ባለሙያዎችም ይገኙበታል። ህብረተሰቡ ከዚህ በፊት በተለመዱት ራሱን የመጠበቂያ ዘዴዎች ተግባራዊ ያደረገ ከኮሮና ቫይረስ ሳይሰላጭ ራሱን መጠበቅ አለበት ብለዋል። የኢትዮጵያ ጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በጋራ በሚያወጡት የኮሮና ቫይረስ መግለጫ መሰረት የዛሬ መረጃ ሳይጨምር ትናንት በ24 ሰዓት ውስጥ በቀረቡ 8187 የላብራቶሪ ናሙናዎች ላይ ከተከናወነው ምርመራ 2163 ሰዎች ለኮሮና ቫይረስ መጋለጣቸው ተረጋግጧል። በአጠቃላይ በኢትዮጵያ እስካሁን ለቫይረሱ የተጋለጡ ሰዎች ቁጥር 221544 ደርሷል። በሌላ በኩል 2179 ሰዎች ከበሽታው ያገገሙ ሲሆን እስካሁን ባለው ጊዜ አጠቃላዩ ከበሽታው ያገገሙ ሰዎች አሃዝ 166135 ነው። በጠና የታመሙ ሰዎች ደግሞ ከ900 በላይ ሲሆኑ ትናንት ብቻ 33 ሰዎች በኮቪድ-19 ሳቢያ ህይወታቸውን አጥተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ከሰሞኑ በአጎራባች ቦታዎቻቸው ግጭትን ያስተናገዱት የሶማሌና አፋር ክልሎች ለምክክር መቀመጣቸው ተሰምቷል። የኢትዮጵያ ሰላም ሚኒስቴር ባስተባበረው ውይይት ላይ ክልሎቹ ስምምነት ላይ የደረሱባቸው 4 ጉዳዮችም ይፋ ተደርገዋል። አዲስ የኮል ዝርዝር አለው።
የሰላም ሚኒስቴር ትላንትና ምሽት ባወጣው መግለጫ እንዳስታወቀው በግጭት ላይ የቆዩት የአፋርና ሶማሌ ክልል መንግስታት ርዕሳነ መስተዳድሮችና የጸጥታ አመራሮች የተሳተፉበት የምክክር መድረክ በሁለቱም ወገኖች ስምምነት ተጠናቋል። የሚኒስቴር መስሪያ ቤቱ መግለጫ እንደሚያመለክተው ሁለቱ ክልሎች ከዚህ በፊት በተደጋጋሚ ባካሄዷቸው ውሳኔዎች የተደረሱ ስምምነቶች ተግባራዊነት እንዲረጋገጥ፣ ሁለቱም ወገኖች የታጠቀ ኃይላቸውን ወደ ኋላ እንዲመልሱ፣ እንዲሁም በፌደራል መንግስት አካላት ተገቢ ምርመራና ማጣራት ተካሂዶ ተጠያቂነት እንዲረጋገጥ አቅጣጫ መቀመጡን አስታውቋል። በተደረሱ ስምምነቶች ዝርዝር ይዘት ዙሪያ ማብራሪያ ጠየቅናቸው በሶማሌ ክልላዊ መንግስት የፍትህና ጸጥታ ቢሮ ኃላፊ አማካሪ የሆኑት አቶ መሐመድ ሙሳ ሁለቱ ክልሎች የተስማሙባቸው ጉዳዮች 4 ነጥቦች ላይ ያተኮሩ መሆናቸውን ይገልጻሉ።
አንደኛው የሁለቱም ታጣቂ ኃይሎች በአዋሽና በጀቡቲ መንገድ ላይ በምስራቅ በኩል 10 ኪሎ ሜትር ሶማሌ ገባ እንድል፣ በአፋር በኩል ደግሞ በምዕራብ በኩል ከአስፋልት ሁለቱም በአስፋልት እርቀት ላይ እንዲገኙ ጠብና ምንም አይነት ግጭት እንዳይፈጠር የተስማሙበት ነው። ሁለተኛው የሶስቱ አወዛጋቢ እና የግጭት መንስኤ የሆነው በተደጋጋሚ ሁለቱም ይገባኛል የሚያቀርቡትና የግጭት መንስኤ የሆኑት የአዳይቱ ገለመትና ገርበኢሴ ቀበሌዎች በመከራከያ ስር እንዲሆኑ፣ እዚህ አወዛጋቢ ቀበሌዎች በህጋዊ መንገድ እስኪፈቱ ድረስ ማለት ነው ጸጥታቸውን የህዝብን ደህንነት የሚጠብቀው መከላከያ ይሆናል። በዚህም ስምምነት ላይ ተደርሷል። ሶስተኛው የግጭቱ ቀጠና በሁሉም አካባቢዎች በቀላላ ምንም አይነት መንደር ሰፈራ እንዳይደረግ ነው። አራተኛው ደግሞ የብሔራዊ ደህንነት እና የጸጥታ ኃይሎች ቶሎ ብሎ ከዛሬ ጀምሮ ማለት ነው ትናንትና ጨርሰው ዛሬ ጀምሮ ገብተው ሁኔታዎችን ማረጋጋትና ተግባራዊ የግጭቱን ተግባራዊ እንዲሆን፣ በተጨማሪ ደግሞ ከትናንት ወዲያ በአዴቱ ላይ ከፍተኛ ጭፍጨፋና ከፍተኛ የመንደር ቃጠሎ እና ብዙ ውድመት ደርሰዋል። ይሄ እንዲጣራና በአጠቃላይ በግጭቱ ላይ የነበረው ሁኔታ ተጣርቶ ኢንቨስቲጌት እንዲደረግ ስምምነት ተደርጓል።
በስምምነቱ የአጭር ጊዜ ሰላምን ከማረጋገጥ ባሻገር የሁለቱ ክልሎች የግጭት መንስኤዎችን በዘላቂነት የሚፈቱበት ሁኔታ ላይም ምክክሩ እንደሚቀጥል አቶ ማህመድ ገልጸዋል። የሶማሌና አፋር ክልሎች ባለፉት 3 አመታት በይገባኛል በሚወዛገቡባቸው 3 ቀበሌዎች ዙሪያ ተደጋጋሚ ግጭቶች ውስጥ ገብተዋል። ተደጋጋሚ የሰላም ስምምነቶችንም ተፈራርመዋል። ይሁንና አንዱም ዘላቂ መፍትሄ ማስገኘት አልቻለም። የሶማሌ ክልል ፍትህና ጸጥታ አማካሪ አቶ ማህመድ ሙሳ የሶማሌ ክልል ካፋር የከፋ ደም መፋሰስና የሰዎች መፈናቀል ካስከተለው የኦሮሚያ ክልል ጋር የነበረበትን ግጭት ፈቶ ሰላማዊ የህዝብ ለህዝብ ግንኙነት መመስረቱን ገልጸው ካፋር ክልል ጋርም በተመሳሳይ ልዩነቶች በሰላም የሚፈቱበትና ዘላቂ ሰላም የሚሰፍንበት መንገድ እንደሚፈልጉ ተናግረዋል። ካፋር ክልል በኩል ስለ ስምምነቱ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት። Thank you.